የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከአሜሪካ ድምጽ ራዲዮ ጋቢና ቪኦኤ ጀምረ
ለዛሬ በሳምንት ውስጥ ከተሰሙት ፕሮግራሞቻችን መራርጠን ዘንላችኋል። ኤደን ገረመውና ሀብታሙ ስዩም ስናስተናግዳችሁ እናመሻለን። በጦርነትና በልዩ ልዩ ፖለቲካዊ ምክንያቶች ከሀገራቸው ተሰደው በመጠለያ ጣቢያዎች የሚገኙ ስደተኞች ያሉበትን ለማቋቋም ቃል የገቡበት ፎረም በጄኔቫ ተካሂዶ ነበር።
በዚህ ጉባኤም ላይ በመጠለያ ጣቢያ የሚገኙና ጥገኝነት ጠይቀው በመጠባበቅ ላይ ያሉ ዜጎች ባሉበት ተምረውና ሰርተው ህይወታቸውን መቀየር የሚችሉበት ሁኔታ ውይይት ተደርጎበታል። ጽዮን ግርማ ከኤርትራ ወደ ኢትዮጵያ ተሰዳ የጥገኝነት ጥያቄዋን መልስ እስኪያገኝ በመጠባበቅ ላይ ያለች ስደተኛ አነጋግራ ዘገባ አሰናድታለች። እንደሚከተለው ይሰማል።
በተለይም ተስፋጽዮን የተወለደችውና እስከ 7 ዓመቷ ድረስ ያደገችው ኢትዮጵያ ነው። በኢትዮ ኤርትራ ጦርነት ወቅት ከነ ቤተሰቦቿ ከኢትዮጵያ ወደ ኤርትራ ተባረው መሄዳቸውን ተናገራለች። በወቅቱ ኤርትራ ሲደርሱ ሁሉም ነገር አዲስ እንደሆነባት ታስታውሳለች።
እስከ 7 ዓመታችን ስለነበር ኤርትራዊ መሆን ምን ማለት ነው? ሁሉ ምናምን ማለት ነው። እዛ እንደገባን ግን ልጅም ደና ነው። እኛ ነበር መጀመሪያ የተባረርነው ከአባታችን ጋር። እናቴና ሁለት እህቶች እዚህ ቀስተው ነበር። መለያየቱ ቋንቋ ለማወቁ ቤት ፍለጋ መጀመሪያ ላይ ከብዳል። ማታቀው ሀገር ላይ ሲሆን ማለት ነው። ከዛ በኋላ ግን የተለማመድ ስትመጣ ቶሎ ብለን ጆይን ስላረግን ትምህርት ቤት ብዙ እንትን አይደለም አናቅም ነበር። በጦርነት ምክንያት ነው ብዙ ስለ ኤርትራ ማወቅ የጀመር ነው። እና እንደው እንደጀመረ በኛም 99 ላይ ነው የተባረር ነው ሰው እንደጀመረው ነው ማለት ነው። ኦቱ እንደሆነ የተባረር ነው። እና እናድግ ቁጠባ ውስጥ ደግሞ ግን አሚ ከስላሊ ትንሽ ለሆነም ሊሆን ይችላል አናውቅም ነበር።
አዲስ ህይወት ኖራችሁ እንደገና ወደ ኢትዮጵያ ተመልሰሽ መጣሽ። ኢትዮጵያ ስትመጪስ እንዴት ነበረ የኑሮ ሁኔታ? አሁንም እንደገና ተመልሰሽ ሌላ ሀገር ነው የመጣሽውና እንዴት ተቀበለሽ?
ከዚህ ስትይ አምቼ አጠራት ነበርና ያ ቢልዲንግ ለምታረግ አይሰማህም፣ ሙሉ ሆኖ አይሰማህም። የሆነ የተለየ ነገር አለ ተባርን ስንሄድ ማለት ነው። በአምቼ በሚል ጥሪ ስትጠራ አዲስ የመጣ ሰው እንጂ እዛ እንደነበርክ አይሰማህም። እና የመጀመሪያ የነበርክበትን የምትናፍቅበት መንገድ ላይ አስቤ ስታደርግ ጓደኛም ትክመት ከአንተ ጋር የሚመስልስ ወይ የተባረረ ወይ አምቼው እንዳንተ የሆነው ሰው ስለምት የተለየ ሆኖ ይሰማን ነበር። እዚህ ስመለስ አሁን የሚከብድ ነገር አልነበረውም። ወደዚህ ስንመለስ የተወለድኩበትም ሀገር ሊሆን ይችላል ለዛ ነው ብዙ አልከበደም።
ኤርትራ ውስጥ አድጋ ትምህርቷን ብትከታተልም በኤርትራ ያለው ሁኔታ መሆን የምፈልገውን የሚያስችል መንገድ አልነበረም ትላለች።
በቃ የምታውቂውና አንድ መንገድ ብቻ ነው ሁሉም ማለፍ ያለበት መንገድ እሱ ብቻ ነው። እና መናገራችን ለምን ሆነ ማለታችን እሺ ምን በዚህ ነው መሆነው ብለሽ ምትጠቅሽ መሆን እንደማትችል ነው የሚነገርሽ። እና ሁሌ መሆን ልችሆን ነገር መሆን እንደማትችል እዛ ሀገር ሆኖ የሚሰማ ታዩም የለም ተስፋም የለውም የምታዩም ነገር የለም። እንዳልኩሽ ሰውት ከእሺ ይህን አልፌ የሳዋን ፕሮሴስ አልፌ ሳዋ ሄጂ ከሳዋ በኋላ ያለውን ነገር አልፌ ተምሬ ከዛ በኋላ የምፈልገውን ነገር አረጋለሁ ብቲ ከአንቺ በፊት የፈለገውን ያደረገ የምታዩ ሰው የለም። ስትሞክሪ ደስን ደስትኒ ነው። እና
ከዛም ህመም አጋጠማትና የሕክምና ቦርድ ጽፎላት ከሀገር ወጥታ ሱዳን ለሁለት ወር እንደቆየች ትገልጻለች። ከዚያ ኢትዮጵያ በመግባትም የጥገኝነት ጥያቄውን አቅርባ እዛው መኖር ጀምራለች። ነገር ግን ዝም ብሎ ግብ የሌለውና መጨረሻው የማይታወቅ ህይወት ከመኖር መስራት ይሻላል በሚል የአበሻ ልብስ ዲዛይን ስራን ከቤተሰቦቿ ጋር በመጀመር ከራሷ አልፋ ሰዎችን ቀጥራ ማሰራት መጀመሯን ትናገራለች። መጀመሪያ የምትሰራቸው ስራዎች በድረገጽ አማካኝነት ይሸጡ እንደነበርና በኋላ ግን ፍላጎቱ እየጨመረ ሲመጣ ፈቃድ ካላት ጓደኛዋ ጋር በመሆን እየሰራች እንደምትገኝ ትናገራለች።
ሊሚትድ የሚለውን ነገር አልፍ የምንመግኘት በመሞከሪ ነው ብዬ አስባለሁ። አችም ብሎ የሚነገር ነገር የማይቻልበትን ቦታ አልፍ ስትመጪ ከአንቺ ጋር የሚቀራው ህልምና ተስፋሽ ነው። በህልምና ተስፋ የሚመጣውን ነገር አልደራደርም ብሎ የቆመ ሰው ለራሱም ለሌላውም የስራ እድል መፍጠሩ ይሆናል ይደረጋል የሚለውን ደግሞ ለማሳየት መሞከሪ ይህን አክቲቭ አድርጊያለሁ ማለት ይችላለሁ። ስራው ላይ ስመጣ ግን ታዳጊ ነኝ ብዬ ነው ማሰብ።
አሁን አንቺ ሰው አለ በስርሽ የቀጠርሽው ምንድን ነው? ድርጅት ነው የልብስ ዲዛይን መስሪያው?
አዎ ብዙ ሰዎች አሉ እንዳልኩት በኮንትራክት የምናሰራቸው ሰዎች ይበዛሉ። ከሸማኔ ጥላፊ ጥፊ ጀምሮ በዚህ የተካተተበት ስራ ነው።
ቻል ለምሳሌ ስደተኛ መጠለያ ጣቢያ ተቀምጠሽ
አሳለኝ ሲከመኝ አዲስ አበባ እንደመጣሁ በአሳለኝ ሲከረኩ አዲስ አበባ ውስጥ ምን ያሳለኝ ሲከረኩ ወደ ካምፕ አልሄድኩ።
ለዩኤንኤችሲአር ስር ነው ያለሽው ማለት ነው?
አዎ አራ አድሚኒስትሬሽን ኦፍ ሲጂን ዲፔንስ።
ምን ደረሰ ጉዳይሽ?
እንደዛው ነው ያለው። እኔም እዛን ተንጥላልኩኝ it's all the same ማለት ነው።
ምን ያህል ጊዜ ነው ካመለከ?
እንደዛ አልተገመተም። ምን
አራት አመት ሞላ። አሳይለም ጠያቂ ሆነው በመጠበቅ ብቻ ዛሬ ነገ ይሳካል ብለው በመጠበቅ ብቻ ህይወታቸውን የሚገፉ ወጣቶች አሉ። እንግዲህ አራት አመት አንቺም ከነሱ አንዷ ነሽ። ይሄ ሁኔታ አሰልችቶሽ ነው ወደ ስራ የገባሽው?
ማሰልችት ብቻ ሳይሆን ሰው በእድሜው አይደራደርም፣ በህልሙ አይደራደርም፣ በተስፋ አይደራደርም። ይሄንም አስበውና ሰው መሆን ብቻ ሰው የሚያስብለው ሰርቶ መብላቱ በራሱ መተዳደሩ ነው። እና ያህን መቀማት ማለት ራይትሽን መውሰድ ነው። ማለት አልችልም ግን በርማስ ለሳምቲንግ ልይ አስባለሁ ሁሉ እንዴ ታብሎ አይኖርም። ሰው ስደተኛን እንደሚል ራሱን እየገደለ አይኖርም። ራሱን እየገደልክ ነው የምትኖረው ሰው ካልሰራ ይሞታል።
ኢትዮጵያ ውስጥ ለእናንተ ለአሳይለም ጠያቂዎች የሚደረግላችሁ ድጋፍ አለ?
አዲስ አበባ ውስጥ በመኖር ፈቃድ ይሰጠን። አሁን በዚህ ባለፉት ከኦባማ ሳሚት በኋላ ያለው መንግስት ደግሞ ለማስተካከል ብዙ ነገር ተሞክሯል። እንደተባለው እንደተጻፈው በፕሮክላሜሽን ላይ እንደወጣው የስራ ፈቃድ ራይት ቱ ሙቭ ለመንቀሳቀስ ይሄ ቫይታል ሬጅስትሬሽን የሚባሉት ቤዝ ሰርቲፊኬት፣ በርት ሰርቲፊኬት፣ ሜሪት ሰርቲፊኬት አክሰስ ለማድረግ እነዚህን እንደ ፕሮክላሜሽን ደረጃ ወጥቷል። ሬጅስትሬሽን የለውም አሁን።
የስራ ፈቃድ ግን አግኝተሻል?
መመሪያ ግን የለም። መመሪያም እየጠበቀ ነው።
ለምሳሌ ነጻነት አላቸው መብት አላቸው? እንዴት ነው ሰው
በእንትን ልዩነቱ አይታየውም? ሁሉም ሰው እንደ ሰው ትሪት ያደርገዋል በሰው ደረጃ። እኔ አሁን ስደተኛ መሆን የማውቀው ሰርቪስ ፈልጌ ሲሄድ ብቻ ነው። ባንክ ሲሄድ መታወቂያሽ ይሆናል አይሆንም፣ ይሄ ኖርማል ግብይት የምታደርጊ ነገር ማድረግ ትችያለሽ። እኔ ኃላፊነት ወስጄ ማድረግ የምችለውን ነገር እኔ ተጠያቂ ነን ልዩ መቅረብ የምችለውን ነገሮች ለመውሰድ ግን አያፈቅድም ግብይት ነው።
ከሰው ጋር ያለው ግንኙነት መልካም ነው?
በጣም ጥሩ ነው።
የኢትዮጵያ ሕዝብ ተወካዮች ምክር ቤት ጥር 9/2011 ዓ.ም ምረት ባደረገው መደበኛ ስብሰባ በተለያየ ምክንያት ከሀገራቸው ተሰደው ኢትዮጵያ ለሚገቡ ስደተኞች የተለያዩ መብቶችን የሚሰጥ አዋጅ አጽድቋል። የመንቀሳቀስ መብት፣ ትምህርትና ስራ የማግኘት መብት፣ በሀገሪቱ የፋይናንስ ስርዓት መሰረት የባንክ አገልግሎት ተጠቃሚ መሆንና በሰፋፊ የመስኖ እርሻ ልማት ስራዎች ላይ እንዲሳተፉ አዋጅ ይፈቅዳል። እንደ ቤተልሔም ያሉ ጥገኝነት ጠያቂዎችና ስደተኞች ይህ የጸደቀውን አዋጅ ወደ ተግባር የሚቀይር መመሪያ እስኪወጣ በመጠባበቅ ላይ ይገኛሉ። የአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ካለፈው ጳጉሜ 6 ጀምሮ በድሬዳዋ ተከስተው በነበሩ ግጭቶች ተሳታፊና ተጠቂ የነበሩ ሁሉም መንደሮች የሚሳተፉባቸው ሰፊና ተከታታይ የርቅ መርሃ ግብሮች መዘጋጀታቸው ተሰምቷል። የርቅ መርሃ ግብሩ ግን በወንጀል ተጠርጥረው በቁጥጥር ስር የዋሉና ወደፊትም ሊውሉ የሚችሉትን የሚመለከት እንዳልሆነ አቃቤ ሕግ አስታውቋል። አዲስ ቸኮል ዝርዝራለሁ።
የድሬዳዋ አስተዳደር፣ የፌዴራል አቃቤ ሕግ ድሬዳዋ ቅርንጫፍ ጽሕፈት ቤትና የድሬዳዋ ፖሊስ በጋራ ያዘጋጁት ይህ የእርቅ መድረክ ከሁለት ወር በላይ የቆየው ግጭት ሲካሄድባቸው የነበሩ ሰፈሮች ነዋሪዎችን ወደ ቀድሞ አብሮነታቸው ለመመለስ እንዲሁም ከቤታቸውና ሰፈራቸው የተፈናቀሉ ነዋሪዎች ወደ ቤታቸው እንዲመለሱ ለመርዳት ያስችላል ተብሏል። በምክትል ከንቲባ ከድር ጀዋር የመክፈቻ ንግግር የተጀመረው ይህ መርሃ ግብር በየሰፈሩ ወርደው ነዋሪዎችን የሚያስታርቁ የሀገር ሽማግሌዎችን፣ የሃይማኖት አባቶችንና ታዋቂ ግለሰቦችን ቃል በማስገባት ነበር ስለሚጠበቅባቸው ዝርዝር ስራዎች ገለጻ የተደረገላቸው።
I want to do it.
I want to do it.
I want to do it.
የርቅ መርሃ ግብሩ ከታህሳስ 15 እስከ ታህሳስ 25 የሚካሄድ እንደሆነ በድርጊት መርሃ ግብሩ ላይ ተገልጿል። ግጭት ተከስቶባቸው የነበሩ ሁሉም ሰፈሮችም በርቅ መርሃ ግብሩ እንደተካተቱ ነው የፌደራል አቃቤ ህግ ድሬዳዋ ቅርንጫፍ ምክትል ኃላፊ አቶ ረዴስ ግርማ ያስታወቁት።
እንግዲህ ይሄ የርቅ ሰላም ለማካሄድ አደረጃጀቱን በመጀመሪያ ለመናገሪያል አደረጃጀቱ ከስር የሚመጣ ነው ማለት ነው። የተመረጡ 22 መንደሮች አሉ ማለትም 44 ማለት ነው። ሁለቱን አንድ ላይ ያረግን ነው የማስተራክ ስራው። እዚህ በዝርዝር ለአስተባባሪዎች ስለሚሰጥና በየአካባቢው ለምትመደቡ አስተባባሪዎች እንዲሁም ሃይማኖት አባቶች ሽማግሌዎችና ያባገዳዎችም በዛው አግባብ የሚመደብ ይሆናል። ለምሳሌ መልካ ጀብዱ ላይ ገንደውርሶና ገንደወዳ የሚባል ሰፈርን በአንድ አካባቢ የምናስተራክበት ሁኔታ እንዳለ ከዛ ሙርቱጉቱ ከገንደተስፋ ከቶኒና ዳርፉር ሰባተኛ ከመንገብ በላይና ከመንገብ በታች ቦረን መስቀለኛ ከቀጠና 1 መስቀለኛ ከገንደ ተስፋ መስቀለኛ ከሙርቱጉቱ ሼክ ቡሽራ ከዛ ባርጌሌ ሀዲድ መስመር መቃብር አካባቢ ፓፓ ጎሮ ማለት ነው ገንደቦዬ ከገንደ ቆሬ ወጣቶች ጋር ገንደቦዬ ከገንደ ሎኒ ጋር ገንዳዳ ከገንደ ሚስኪን ገንዳዳ ከገንደ ቁጭቁጭ ገንደጋራ ከአዲስ ከተማ ቀፊራ ከሰባ ዳቦ መጋላ ከአምስተኛ ገንደ ጨፌ ከኡራኤል አካባቢ ጋር ነው። እንግዲህ እነዚህ አሁን እኛ ባደረግነው ምልከታ በግጭትና ዘላቂ የሆነ ሰላም የሌለባቸው ቦታዎች ናቸው ብለን የመረጥናቸው ናቸው።
በዝርዝር በእያንዳንዱ ሰፈር እርቅ ከተፈጸመ በኋላ መጀመሪያ ላይ በቀበሌ ደረጃ ቀጥሎም በአስተዳደር ደረጃ ሰፋ ያለ እርቅ እንደሚካሄድ ነው የተገለጸው። ይሁንና ከግጭቶች ጋር በተያያዘ ወንጀል ፈጽመው ክስ የተመሰረተባቸውና ወደፊትም ሊመሰረትባቸው የሚችሉ ተጠርጣሪዎች የክስ ሂደታቸው እንደሚቀጥል ነው የፌደራል አቃቤ ሕግ ያስታወቀው። በስካሁኑ ሂደት 96 ተጠርጣሪዎች በቁጥጥር ስር ውለው ክስ እንደተመሰረተባቸው ያስታወቁት አቶ ረዴት በቀጣይም ጉዳያቸው እየተመረመረ ያሉና ሊከሰሱ የሚችሉ ሌሎች ተጠርጣሪዎች መኖራቸውንም ተናግረዋል። የርቁ ሂደትና ተጠርጣሪ ወንጀለኞችን ለፍርድ ማቅረብ የማይጋጩ ናቸው ብለዋል አቶ ረዴት። ምንም እንኳን በአስተዳደር ደረጃ ዝርዝር እቅድ ይወጣለት የርቅ መርሃ ግብር ቢኖርም አስቀድመው በራሳቸው ጊዜ እርቅ ለካሄዱ ሲንቀሳቀሱ የነበሩ አንዳንድ ሰፈሮች ግን አስቀድመው እርቅ አካሂደዋል። ባለፈው እሁድም በባርጌሌና ሰባተኛ ሰፈሮች ሁለት የርቅ መርሃ ግብሮች መካሄዳቸውን ነዋሪዎች ለቪኦኤ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ባለፈው ሳምንት የተባበሩት መንግስታት ድርጅት የጾታ እኩልነትና የሴቶችን ብቃት ማጎልበት ላይ የሚሰራው UN Women አዘጋጅነት በመጪው ምርጫ ላይ የሴቶች ተሳትፎ ምን መሆን አለበት በሚል ጉዳይ ላይ ውይይት ተደርጓል። ኤደን ገረመው በውይይቱ ላይ ጥናታዊ ጽሑፋቸውን ያቀረቡ 3 ምሁራንን አነጋግራ ተከታዩን ዘገባ አስተናግዳለች።
ባለፈው ሳምንት በተባበሩት መንግስታት የጾታ እኩልነትና የሴቶችን ብቃት ማጎልበት ላይ የሚሰራው UN Women አዘጋጅነት በመጪው ምርጫ ላይ የሴቶችን ተሳትፎ ለማጎልበት ለሁለት ቀናት የቆየ የውይይት መድረክ በካፒታል ሆቴል ተካሂዶ ነበር። በውይይቱ ላይ 6 ጥናቶች የቀረቡ ሲሆን የተለያዩ በጾታ ጉዳይ ላይ የሚሰሩ ባለድርሻ አካላትም ተሳትፈውበታል። ፕሮግራሙን የከፈቱት የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ በተለይም በማህበራዊ ሚዲያዎች ላይ ካሉ ጥቃቶችና ጥላቻዎች የተነሳ በመጪው ምርጫ ላይ ሴቶችን ተሳትፎ ለመጨመር ከፍተኛ ትግል የሚጠይቅ ጉዞ መሆኑን አሳስበዋል።
አሁን በተለይ ቅርብ ጊዜ የማህበራዊ ሚዲያ አጠቃቀም ኢትዮጵያ ውስጥ የምታውቁት ስለሆነና በተሳሳቱ ፒክቸሮች፣ በተሳሳቱ ቪዲዮዎች፣ በፌክ ቪዲዮስ ኤንድ ፒክቸርስ ብዙ ነገር ስለሚደረግ በሌሎች ሀገሮች ምርጫም አሁን በቅርብ በተካሄዱ ሌሎች ሀገሮች ምርጫዎች ላይ በተለይ ሴት ተመራጭ ካንዲዴቶች እንዴት ከልብሳቸው ከምናቸው ሳይቀር እየተመረጡ እንዴት አታክ እንደተደረጉና በዚህ የተነሳ አንዳንድ ሴቶች ራሳቸውን ከጨዋታው እንዳወጡ ስለተመለከትን ይሄንን ነገር አስቀድመን ልናስብበት ይገባል ብዬ ነው የማስበው። ሆን ተብለው የሚጠቀሙ እንደ ስትራቴጂ የሚጠቀሙበት ሰዎች አሉ፣ ሴቶችን ከፖለቲካ ተሳትፎ ለማራቅ ማለት ነው።
በእለቱ ጥናታዊ ጽሑፋቸውን ያቀረቡትና በመቀሌ ዩኒቨርሲቲ የፍልስፍና መምህር የሆኑት ሙላቱ ሐሉፍ ሴቶች በፖለቲካው ተሳትፎ ወደፊት ከመይመጡባቸው ምክንያቶች መካከል ሚዲያው ከማህበረሰቡ ወስዶ የሚደግመው አስተሳሰብና ከዚህ ቀደም በፖለቲካው ተሳትፎ ወደፊት የመጡ ሴቶች ያጋጠማቸው አሉታዊ አቀባበሎችን ይጠቅሳሉ።
ስነጾታ ምንለው ዘርፈ ብዙ የሆኑ ጥያቄዎች አሉ። እነዚህ ጥያቄዎችን ለመፍታት ዛሬው ውይይት መድረኩ ላይ በርካታ የሆኑ ጉዳዮች ተነስተዋል። ለከፍል ለማሳተፍ ያህል ሴቶች ወደ ፖለቲካ ዓለም ያላቸውን አቅም ይዘው ወይም አቅማቸውን ገንብተው ብቁ ሆነው ተወዳዳሪ ሆነው እንዲመጡ ምን መደረግ አለበት የሚለው ጉዳይ የተነሳ ነገር አለ። ማን ምንስ መስራት አለበት ከብዙ ተሳታፊ የተነሳ ጥያቄ ነው። ርዕሱም ይለው አሁን ባለው የፖለቲካ እንቅስቃሴ የሴቶች ሚና ምን ይመስላል በሜንስትሪም ሚዲያው ለምሳሌ በቴሌቪዥን የሆነ የሜንስትሪም ሚዲያ ምን ያህል እየተንቀሳቀሰ ምን ያህል እየተሳተፈ ነው የምን እንደ መነሻ ሴቶች እየታዩ አይደለም ሴቶች እየተሳተፉ አይደለም ይሄን ኮንቬንሽናል መጠየቅ ስላልተቻለ ይሄንን ዝምታው እስከመቼ ነው ዝም ካልነውስ ወዴት ያመራልሽ ምን ምልከታ አለው የመጣው በሚዲያ ኮንቴክስት ብናየው እንኳን የተለሱ ነገሮች አሉ። አንዱ የደህንነት ጉዳይ ነው ስጋት አለባቸው የደህንነት ከለላ የላቸውም እና ከላይፋቸው ከታይብስ ላይፋቸው ጋር ያያይዘው መውጣት አይችሉም የምን ነበር እንዴ ትኩረት አርጊ የወሰድኩት ምንድን ነው ያመለካከት ችግር አለ በጣም የሰረጸና ስር የሰደደ ያመለካከት ችግር ስላለ በሚዲያውም እየታየ ነው። ወንዶች ችግር በተፈጠረ ቁጥር ለሀገር ችግር መፍትሄ በሚፈልግበትና ለግግር በሚደረግበት ሚዲያ ፎረም ላይ ወንድ ፓናሊስቶች ብቻ ቀርበው እንደ ብቻኛ ሰባ ምንጭ መፍትሄ አምጪ ምናምን እንደዚህ ተደርገው እየተወሰደበት ያለበት የባህላችን ነጸብራቅ የሆነ ነገር ነው ያለው። የፖለቲካ ተሳታፊ ሆነው ወጥተው የተጋፈጡ በጣም ቁጥራቸው ትንሽ የሆኑ ሴቶችም የደረሰባቸው እሱንም ያዩ ሴቶች አይ ምን አገባኝ እዚህ ጣጣ ምን አገባኝ ብለው ዲስካርጅ የመሆንና ራሳቸውን ነገርም እሱም የሱ የኢምፖዚሽኑ አካል ነው የሚለው ይረነበብ።
በአዲስ አበባ ዩኒቨርሲቲ የሰብአዊ መብት ማዕከል ድህረ ምረቃ እጩ የሆነችው ጽጌ ገብረ ሚካኤል ባደረገችው ጥናት መሰረት የሴቶችን ፖለቲካዊ ተሳትፎ ለመጨመር የኮታ ስርዓት አስፈላጊ መሆኑንና ሚዲያዎችን በዚህ ዙሪያ ትልቅ ሚና ሊጫወቱ እንደሚችሉ ትናገራለች።
በፖለቲካ ፓርቲዎች ተሳትፎ እንዲኖራቸው ምን አይነት ህግ ማዕቀፍ አለን? አዋጆች አሉን? የምርጫ አዋጅ አለን? እነዚህ ህጎች የስርዓት ጾታን ፍላጎት ይመልሳሉ ወይ? አሁን እኔ ይህን ጥናታዊ ጽሑፍ ሳደርግ ምንድነው ያየሁት በአጠቃላይ የሌላ ሀገሮች ልምድ አሁን ለምሳሌ ሩዋንዳ እና ስዊድን ናቸው የሰጧቸው። ሩዋንዳ ከዓለም አንደኛ ላይ ይቻለች በሴቶች ፖለቲካ ተሳትፎ እያየሁ ነበር እና የሩዋንዳ አሁን ለምሳሌ ኮታ ሲስተም አላቸው 30% ለሴቶች በህገ መንግስቱ ሳይቀር ያስቀምጣል። እነዚህ ጥሩ ግብአቶች ሊሆኑ ይችላሉ። በኢትዮጵያ ህገ መንግስቱ ራሱ ያው በአጋጣሚ ሆኖ የኛ ፈይል አድርጓል ወደ ፓርላማ ቀርቦ ነበር ባለፈው እንደ ፕሮፖዛል እሱ አልተሳካም ማለት ፓርላማው ተቃውሞታል። ህጉ ላይ ነበር ዳሰሳ ያደረኩት ለፖለቲካል ፓርቲዎች ትሬኒንግ መሰጠት አለባቸው። ሲቪል ሶሳይቲዎችም ጀንደር ወደ ፖሊሲ ወደ ማኒፌስቶ ወደ ፕሮግራም እንዲገባ ግንዛቤ ለማስጨበጥ በኩል የራሳቸው ሚና መጫወት እንዳለበት ሚዲያ እንደዚህ ሆኑ ሚዲያዎቻችን ፖለቲካ ፓርቲዎች ወደ ፕሮግራማቸው ሲያመጡ ሴቶችን እንዲያመጡ በማድረግ በኩል ሴቶች ማምጣት ብቻ ሳይሆን ፖሊሲዎቻቸው ከስርዓተ ጾታ አንጻር ምን አካቷል የሚል ጥያቄ እንዲጠየቁ።
በተመሳሳይም በባህር ዳር ዩኒቨርሲቲ የህግ መምህርት የሆነችውና በእለቱም ጥናታዊ ጽሑፍ ያቀረበችው ኤደን ፍስሐም በጥናቷ መሰረት ሴቶችን ወደ አመራር ለማምጣት የኮታ ስርዓቱ አስፈላጊነት ወሳኝ መሆኑን ትናገራለች።
በአዲሱ የምርጫ ህግ የሴት የፓርላማ አባላት ተሳትፎ እንዴት ይታያል? በዋናነት ከዚህ በፊት በዚህ ዙሪያ ጥናት አካሄጄ ህጉ ላይ ክፍተት አለ፣ ለሴቶች ኮታ ሊቀመጥ ይገባል የሚል መደምደሚያ ላይ ደርሼ ነበር። አለበለዚያ አሁን ያለውን የሴቶች ተሳትፎ ማስቀጠልም ይሁን ወደፊት የሴት ፓርላማ አባላትን ቁጥር መጨመር አዳጋች ነው የሚሆነው በሚል ማለት ነው። ከዚህ በፊት የነበረውን ህግ ላሳውንም የተሻሻለው አዲሱ የምርጫ የሚያስገድድ ነገር የለውም። ግን ምንድነው ያለው አንድ ነገር ከዚህ በፊትም የነበረው የገንዘብ ድጋፍ ይደረግለታል ነው የሚለውና ስለዚህ መጨመሩ ይቅርና ያለውን ቁጥር እንኳን ይዘን መቀጠልም አንችልበት ሁኔታ ይፈጠራል።
የህግ ባለሙያ ኤደን አክላም ሴቶች ወደ አመራር ማምጣት ዘርፈ ብዙ ጠቀሜታዎች ቢኖሩትም ከዛ በላይ ግን ሰብአዊ መብት ጥያቄ መሆኑን ታስረዳለች።
መጀመሪያው ምንድነው? ሰብአዊ መብቷ ነው። እዚህ ወንዶች የሚሰሩትን ማንኛውንም ነገር ለመስራት መብቷ አለ። ችሎታው መብቱን ማላት ነው የመጀመሪያው። ሁለተኛ ደግሞ ሴቶችን በፓርላማ ወይም በፖለቲካ ውስጥ የምንፈልግበት ሌላ ምክንያት ምንድነው? ሴት በመሆኗ ከወንዶች የተለየ የልምድና ማንነት አላቸው። ስለዚህ ከወንዶች በተለየና በተሻለ ሁኔታ የሴቶችን ችግር ይረዳሉ። ሶስተኛ ሴቶች ግማሹ የዓለም ክፍል ሴቶች ናቸው። ስለዚህ እያንዳንዱ ነገር ላይ ሳይንግ ሊኖራቸው ይገባል። ለምሳሌ በተለይ ፓርላማ ተሳትፏቸው እንድና ፓርላማ ህግ የሚወጣበት መዘን ያ ህግ ነገ ለሴቶች ለወንዶችም እኩል ነው ተፈጻሚ የሚሆነው እና ነገ የሚወጣውን ህግ እነሱ ይገዙበታል ካል ያ ህግ ሲወጣ ሰይ ሊኖራቸው ይገባል። ሌላው ዲሞክራሲ 50% ህዝቡን ያላማከለ ወይም ደግሞ ያላሳተፈ ዲሞክራሲ ልንለው አንችልም። ስለዚህ በእነዚህና ሌሎች መሰል ምክንያቶች የሴቶችን ንቁ ፖለቲካዊ ተሳትፎ እንፈልጋለን።
በዚህ ቃለ መጠይቅ ላይ የተሳተፉ ጥናት አድራጊዎች በመጪው ምርጫ ላይ ከፍተኛ የሆነ የሴቶችን ተሳትፎ እንዲኖር ካስፈለገ የምርጫ ህጉ ላይ የኮታ ስርዓትን ማስቀመጥ አስፈላጊነት ላይ ይስማማሉ። በተጨማሪም የፖለቲካ ፓርቲዎችና ሚዲያዎችም ሴቶችን ወደፊት ማምጣቱ ላይ በአትኩሮት ሊሰሩ እንደሚገባ ያሳስባሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
ሶማዳመት ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ ነው ለእናንተ እየቀረበ ያለው።
የኢትዮጵያ የንግድና ኢንቨስትመንት ከባቢ ምቹ ለማድረግ የተለያዩ እርምጃዎች እየተወሰዱ እንደሆነ የኢትዮጵያ ኢንቨስትመንት ኮሚሽን ለአሜሪካ ድምጽ ሬዲዮ አስታውቋል።
የዓለም ባንክ በንግድና ኢንቨስትመንት ዘርፍ ለመሰማራት ሀገራት ያላቸው ምቹነት በሚመዝንበት መስፈርት የኢትዮጵያ ደረጃ ከዝቅተኞቹ የሚመደብና ለሀገሪቱ ስም የማይመጥን መሆኑን ያነሱት የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር አበበ አበባየው ከኢትዮጵያ የኢኮኖሚ እድገት ጋር የሚጣጣም ከባቢ ለመፍጠር የደንብ ማውጣትና አስተዳደር ማሻሻያዎችን የመተግበር እርምጃዎች እየተወሰዱ እንደሆነ ተናግረዋል።
ከማሻሻያዎቹ አንዱ አዲስ የኢንቨስትመንት ህግ ማርቀቅ ነው። በረቂቅ ህጉና በተያያዥ ጉዳዮች ላይ አቶ አበበ አበባየው ጋር ቆይታ ያደረገው ሀብታሙ ስዩም ሲሆን ቆይታቸው የሚጀምረው ደግሞ አቶ አበበ የአዲሱን የኢንቨስትመንት ህግ ረቂቅ በጥቂቱ ከሚያብራሩበት ነው።
የአዲሱ የኢትዮጵያ ኢንቨስትመንት አዋጅ ለምን አስፈለገ? ያሉትስ ዋና ዋና መለያ ሀሳቦች ምን ምን ናቸው የሚለውን ለማንሳት ያህል እንደሚታወቀው በቅርቡ መንግስት የአገር በቀል የኢኮኖሚክ ሪፎርም ቀርጾ ወደ ትግበራ እየገባ ነው። ከዚህ ፖሊሲ ጋር የተጣጣመ የኢንቨስትመንት አዋጅ ያስፈልገናል የሚል አንድ ነው። ሁለተኛ ደረጃ ደግሞ የኢትዮጵያ የኢንቨስትመንት አዋጅ ከዚህ በፊት ተግባራዊ የነበረው አሁን በስራ ላይ ያለው ማለት ይቻላል ያየን እንደሆነ በተለይ ለውጭ ኢንቨስትመንት ፍሰት እንቅፋት የሆኑ አንቀጾች ነበሩበት። ለሀገራችን ኢኮኖሚ ለህብረተሰቡ ጠቃሚ የሚባሉ የውጭ ካፒታል የውጭ ኖሃው እና ቴክኖሎጂ ሽግግር ሊረዱ የሚችሉ ኢንቨስትመንቶችን መሳሳ እንችል በረጅም ጊዜ ቆይተናል። ስለዚህ ይህንን በመቀየር በእንግሊዝኛው ወደ ኔጌቲቭ ሊስት አፕሮች ተቀይሯል። ኔጌቲቭ ሊስት አፕሮች የምንለው በግልጽ ለውጭ ባለሀብት ያልተከለከለ በስተቀር ሁሉም ዘርፎች ለውጭ ባለሀብት ክፍት ናቸው በሚል አሰራር ቀኝ አዲስ የኢንቨስትመንት አዋጅ እንዲዘጋጅ ተደርጓል። ከዚህም ባለፈ የአነስተኛ ካፒታል ይጠየቅ የነበረባት በተለይ የውጭ ባለሀብቶች ብቻቸውን ኢንቨስት ያደረጉ $200 በማንኛውም ኢንቨስትመንት ላይ ይጠየቁ ነበር። ነገር ግን ይህ $200 ኦልሬዲ ምሳሌ 10 ሚሊዮን 20 ሚሊዮን ዶላር ኢንቨስት ላደረገ ባለሀብት ሌላ ኢንቨስትመንት ፕሮጀክት ቢኖረው ለዛ $200 መጠየቅ አግባብነት የሌለውና አላማውም ይሄ ስላልሆነ የዚህ የሚኒመም ካፒታል ሪኳርመንት የምንለው ወይም አነስተኛ የካፒታል ድርሻ መጠን እንዳስፈላጊነቱ ፍሌክሲብል እንዲታይ የሚያስችል ረቂቅ ነው የተዘጋጀው። እንደዚህም ደግሞ የአእምሮ ንብረት ጥበቃን በተመለከተ ከዚህ በፊት ብቸኛው ጥበቃ ያገኘው በትሊስ በግልጽ ተደንግጎ የነበረው የፓተንት በር አሁን ግን ሁሉም አይነት የአእምሮ ንብረቶች እንደ ካፒታል ሊመዘገቡ የሚችሉበትን አግባብ ያስቀመጠ ተደርጓል። በአመዛኙ አዋጁ የተለያዩ ወደ 24 የሚደርሱ ሀገራትን ተሞክሮ ከቃኘ በኋላ ለሀገራችን በሚመጥን መልኩ ተስተካክሎ አሁን ሀገራችን ኢኮኖሚ ከደረሰበት ደረጃ አንጻር በሀገራችን በመንግስትም እየተገበረ ያለውን የአገር በቀል ኢኮኖሚክ ሪፎርም ሊደግፍ በሚችለው መልኩ ተቃይቶ የተዘጋጀ ነው።
እንግዲህ እርስዎም እንደሚያውቁት ኢትዮጵያ ባለሀብቶችን የሚስብ ብዙ ነገር እንዳላት እውቅ ቢሆንም የሀገሪቱ የጸጥታ ሁኔታ ጥቂት የማይባሉ ባለሀብቶችን ማሸሹ አይካድም። ይህን ሁኔታ ለማስተካከል በሚመሩት ተቋም እየተደረጉ ያሉ የመፍትሄ እርምጃዎች አሉ የሚለውን እስቲ የተወሰነውን ያጋሩ።
እንደ ተቋም እንግዲህ የኢትዮጵያ ኢንቨስትመንት ኮሚሽን ያው ባለሀብቶች ማለሙያቸውን አስፈተው ኢንቨስት ካደረጉ በኋላ አስፈላጊውን ጥበቃ አስፈላጊውን ከለላ ሊያገኙ ይገባሉ ብለን እናምናለን። ይሁንና በተለያዩ አካባቢዎች በሚነሱ ረብሻዎችና የሰላም መደፍረሶች ምክንያት አንዳንድ ኢንቨስትመንቶች በተለያየ ሁኔታ ጉዳት ሲደርስባቸው አስተውለናል። ይህን በዘላቂነት መፍታት የሚያስችለን ስትራቴጂ መንደፍ አለብን ብለን ከልማት አጋሮች ጋር አሁን እየተወያየን ያለንበት ስራ ምንድን ነው? አንደኛ እነዚህ ሜጀር የሚባሉ የኢንቨስትመንት አይነቶች ያሉበትን ቦታ የመለየት የኢንቨስትመንት ማፒንግ የምንለው ማለት ነው። በቴክኖሎጂ በተደገፈ መልኩ በቀላሉ ከፌደራል ፖሊስ፣ ከሰላም ሚኒስቴር፣ ከመከላከያ ሚኒስቴር ጋር በመሆን እነዚህ ኢንቨስትመንቶች በቀላሉ ሊጠበቁበት የሚችለውን አግባብ ማዘጋጀት አለብን ብለን ስራ መስራት ጀምረናል። ችል የሚለውን በቴክኖሎጂ በታገዘ መልኩ ኮል ሴንተሮች በዋና ዋና በሚባሉ ቦታዎች ደግሞ ኮማንድ ፖስት አይነት ተመሳሳይ የሆነ ነገር በማቋቋም ሊሆን ይችላል። ግን በቀጣይ ዝርዝሩ በሚወሰን ሁኔታ ኢንቨስትመንቶችን ከዚህ በተሻለ ጥበቃ መስጠት የምንችልበትን አግባብ እንሰራለን ብለን ከልማት አገሮቻችን ጋር ስራ ጀምረናል። ያን ችግር ያው
ኢትዮጵያ የወጣቶች ሀገር ናት። በርካታ ወጣቶች ይኖሩባታል። እነዚህ ወጣቶች ደግሞ ኑሯቸውን የሚደግሙበት የስራ እድል መፈለጋቸው አይቀሬ ነው። የእርስዎ ተቋም ለወጣቶች የበለጠ እድል የሚሰጡ ኢንቨስተሮችን፣ ባለሀብቶችን ቅድሚያ ለመስጠት ምን አክል ጥንቃቄ ያደርጋል?
እንግዲህ እንደ ተቋም የውጭ መሆነ የሀገር ውስጥ ኢንቨስትመንት በሀገራችን እንዲስፋፋ ትኩረት ሰጥተን የምንሰራበት አንደኛውና ቁልፉ ዓላማ ለወጣቶች የስራ እድል መፍጠር የሚያስችልበትን ስርዓት ለመፍጠር ነው። ኢንቨስትመንቶችንም በምንገመግምበት ጊዜ አንዱ ከምናያቸው መስፈርቶች መካከል ምን ያህል የስራ እድል ሊፈጠር ይችላል የሚለው ነው። ስለዚህ የውጭ ባለሀብቶች ሊሆን ይችላሉ፣ የሀገር ውስጥ ባለሀብቶች ሊሆን ይችላሉ፣ የምንሰጣቸው ድጋፎች ኢቭን ወደፊት መታየት አለበት እና ይገባል ብለን የምናየው የኢንቨስትመንት ማበረታቻዎች ሳይቀር የስራ እድል ፈጠራ ጋራ ተሳስሮ መቀመጥ እንዳለበት አሁን በተወሰነ ደረጃ ኢንዲኬተር ይሆናል። ነገር ከዚህ በተሻለ መልኩ የስራ እድልም ከግምት ውስጥ ያስገባ መሆን አለበት የሚል እና ትልቁ ማንም ሰው እንቅልፍ ሊነሳ የሚገባ ነገር ዛሬ ላይ የወጣቶች በቂ የሆነ የስራ እድል አለመፍጠራችን ነው። በቂ የስራ እድል መፍጠር ሳንችል ደግሞ የተረጋጋ የፖለቲካል ኢኮኖሚም ሆነ የተረጋጋ ፖለቲካ እንደ ሀገር ሊክድ ሊኖር አይችልም። ስለዚህ እዚህ ላይ ትኩረት መሰጠት አለበት በሚል በክቡር ጠቅላይ ሚኒስትሩ የሚመራ የስራ ፈጠራ ኮሚሽንም ማዋቀው እየሰራ ነው። ከዚህ ከስራ ፈጠራ ኮሚሽን ጋራ በጣም መደበኛ የሆነ ግንኙነትና ኮሚኒኬሽን አለን። ትልቁ ስራችን ለወጣቶች ቀጣይነት ያለው ስራ ብቻ ሳይሆን አመርቂ ስራ ሊፈጠርበት የሚችለውን አግባብ መስራት አለብን ብለን እየሰራን ነው። የኢንቨስትመንት ፕሮጀክት ሪፎርምን የምንሰራው ፕራይመሪ ስራ ተቀጥሮ የሚሰራበት ብቻ ሳይሆን ራሱ ቢዝነስ ከፍቶ መስራት እንኳን ቢፈልግ የኢንቨስትመንት ድባቡ ቀላል ቀልጣፋ ሊሆን ይገባል፣ ወጪ የማያስፈልግ ሊሆን ይችላል በሚል ነው። ስለዚህ ሁሉ የምንሰራቸው ስራዎች ለዚህ ለወጣቶች ስራ ፈጠራ ጋራ የተሳሰሩ ናቸው ማለት ነው። Thank you.
አድማጮች የጀመርነውን ሙዚቃ እንመለስበታለን መስተናባበቻችን የሚሆነው። ከዛ በፊት ግን እንሰናበታችሁ። የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በትዊተርና በፌስቡክ @ቪኦኤአምሃሪክ ብላችሁ እንዲሁም ደግሞ በተጨማሪ በኢሜይል gabina@vioenews.com ብላችሁ አስተያየቶቻችሁን ላኩልን።
ሀብታሙ ስዩም እና አይደን ገረመው እንዲሁም አቀናባሪያችን ሞክቢል ያቤሮ ጋር ከእናንተ ጋር አምሽተናል። አብራችሁን ስለነበራችሁ እናመሰግናለን።
ደህና ደሩ።
Kun